Laudetur Jesus Christus. It barek Jesus Christus. Ye, I Vatican Radio now. ዝግጅታችን አሁን ይጀምራል።
ቅዱስ አባታችን ፍራንቸስኮ በትላንትናው ዕለት ማለትም በህዳር 29/2009 ዓ.ም እንደ አውሮፓውያን የሥርዓተ ሉጥርጊያ አቆጣጠር የተከበረውን ያላዳም ኃጢያት የተጸነሰች እመቤታችን ድንግል ማርያም አመታዊ በዓልን ለመታደም በቅዱስ ጴጥሮስ አደባባይ ለተገኙ ምእመናንና ያገርጎብኚዎች ባደረጉት አስተምሮ ክርስቲያኖች የማርያምን አራያ ተከትለው ለእግዚአብሔር ጥሪ እንዳልከኝ ይሁንል ማለት ይጠበቅባቸዋል ካሉ በኋላ ይህም ለእግዚአብሔር በኃጢያት ምክንያት ያረጀውን ማንነታችንን ቀይሮ በሕይወታችን አዲስ ታሪክ እንዲያከናውን እድሉን ይሰጣዋል ብለዋል። ቅዱስነታቸው በዕለቱ በተነበቡት ምንባባት ላይ ትኩረታቸውን አድርገው በኦሪት ዘፍጥረት ውስጥ የተጠቀሰውን የአዳምና የሔዋንን ውድቀት በተመለከተና እንዲሁም በሉቃስ ወንጌል ላይ የተጠቀሰውን መልአኩ ገብርኤል ማርያምን ያበሰረበት ታሪክ ላይ ተመርኩዘው ቃል እግዚአብሔርን ያሰሙ ሲሆን እነዚህ ሁለት ምንባባት በእግዚአብሔርና በሰዎች መካከል ለተፈጠረው ግንኙነት ከፍተኛ አስተዋጽኦ ያደረጉ ክስተቶች እንደነበሩም ጠቅሰው በአጠቃላይም እነዚህ ምንባባት የመልካምና የክፉ ነገሮች ስር መሰረት ምን እንደሆነ እንድንረዳ ያስችለናል ብለዋል። በኦሪት ዘፍጥረት ውስጥ የተጠቀሰው ታሪክ የኃጢያት ምንጭ የሆነውን የመጀመሪያውን በእግዚአብሔር ላይ የተፈጸመውን እንቢተኝነት የሚያሳይ ታሪክ እንደነበረ በማውሳት ስብከታቸውን የቀጠሉት ቅዱስነታቸው የሰው ልጅ እግዚአብሔርን ሳይሆን ራሱን መመልከት በሚጀምርበት ወቅት ሁሉ ከእግዚአብሔር ጋር የነበረው ኅብረት ይቋረጣል ብለዋል። ይህም እንቢታ ኃጢያትን እንድንፈጽም ያደርገናል በማለት ስብከታቸውን የቀጠሉት ቅዱስነታቸው ነገር ግን እግዚአብሔር የሰው ልጆችን ሰይጣን ይጫወትባቸው ዘንድ ብቻቸውን ሊተዋቸው አይፈልግም። በፍጥነት ፍለጋቸውን በመውጣት በፍርሃት የተደበቁትን ሁሉ የት ነው ያለው በማለት እንደሚጠራቸው ገልጸዋል። ይህም እናት ወይም አባት የጠፋውን ልጃቸውን እንደሚፈልጉ አይነት ፍለጋ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው እግዚአብሔርን በዚህ ረገድ ለየት የሚያደርገው ነገር ቢኖር ፍለጋውን የሚያከናውነው በታላቅ ትግስት መሆኑ ብቻ ነው ብለዋል። ቅዱስነታቸው በመቀጠል የስብከታቸውን ትኩረት ያደረጉት በዕለቱ በተነበበው የወንጌል ቃል ላይ ሲሆን ይህም እግዚአብሔር ሰው በመሆን በመካከላችን ለማደር እንደሚመጣ በሚያሳይ የእግዚአብሔር ቃል ላይ ተመስርተው ይህም እውነታ በማርያም አዎንታዊ ምላሽ ምክንያት ተግባራዊ ወይም ፍጻሜን ማግኘቱን አውስተው በዚህ አዎንታዊ ምላሽ ምክንያት ኢየሱስ በምድር ላይ መጥቶ የሰው ልጆችን ሕይወት እንዲካፈል አድርጓል ካሉ በኋላ ይህንንም የተገበረው እንደ አንድ ወጣት ወይም ጎልማሳ ሰው ሆኖ በመከሰት ሳይሆን ነገር ግን የሰው ልጆች የሚያልፉበትን የሕይወት ሂደት በመከተል ጅማሬውን ያደረገው በእናቱ በማርያም ማጸን ውስጥ እንደነበረ ማውስተዋል። ቅዱስነታቸው ስብከታቸውን በቀጠሉበት ወቅት እንደገለጹት ጸጋን የተሞላሽ የሚለው ቃል በማርያም ሕይወት ውስጥ ምንም አይነት ኃጢያት ወይም የክፋት ድባብ እንደሌለ ያሳያል ካሉ በኋላ የማርያም ምሽታ ሙላት የነበረውና ምንም አይነት ቅድመ ሁኔታ ያልተቀመጠበት ቁጥብ ያልነበረ እሽታ እንደነበረም ጠቁመዋል። ለእያንዳንዳችንም ቢሆን የመዳን ታሪካችን ተፈጻሚነትን የሚያገኘው ለእግዚአብሔር በምንገልጸው እሽታ ወይም እንቢታ ላይ መሠረቱን አድርጎ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው አንዳንዴም እግዚአብሔር ከእኛ የሚፈልገውን ነገር እንዳልተረዳን በመምሰል አእምሮአችን የሚለንን ነገር ብቻ እናከናውናለን ብለዋል። አንዳንዴም ቁርጥ ባለ ቃል እንቢታን ለእግዚአብሔር ሳንገልጽ ዛሬ ይህንን የማድረግ አቅም የለኝም ነገር ግን አደርጋለሁ በማለት ብልሆች ለመሆን እንሞክራለን ያሉት ቅዱስነታቸው፣ ነገ የተሻለ ሰው እሆናለሁ፣ ነገ እጸልያለሁ፣ ነገ መልካም ነገርን አከናውናለሁ የሚሉትንና የመሳሰሉትን በማለት ለእግዚአብሔር በራችንን በመዝጋት ለሰይጣን እሽታችንን በመግለጽ በሕይወታችን ሰይጣን እንዲነግስ እድሉን እንከፍትለታለን ብለዋል። በተቃራኒው ግን ለእግዚአብሔር ሙሉ እሽታችንን በመንገልጽበት ወቅት ሁሉ በሕይወታችን ውስጥ አዲስ ታሪክ እንዲፈጠር በር እንከፍታለን በማለት ስብከታቸውን የቀጠሉት ቅዱስነታቸው ለእግዚአብሔር የምንለው እያንዳንዱ እሽታ ለራሳችንና እንዲሁም ለሌሎች አዲስ የመዳን ታሪክ እንዲጀምር እድሉን ይከፍታል ካሉ በኋላ እግዚአብሔር የኛን እሽታ እየተጠባበቀ ይገኛል ካሉ በኋላ ስብከታቸውን አጠናቀዋል።
ያንን የዛሬ 46 ዓመት በፊት መሰረታዊ አመክንዮ በሚል ርዕስ ኩላዊት ቤተክርስቲያን የወልደ ክህነት ዙሪያ የሚመለከት ሰጣው የነበረውን ስልጣናዊ መዳን በማደስና ወቅታዊ ሁኔታዎችን ግምት የሰጠ ራትዮ ፉንዳሜንታሊስ ኢንስቲቱሽኒስ ሳቸርዶታሊስ መሰረታዊ አመክንዮ ለክህነታዊ ህንጸት በሚል ርዕስ የካህናት ጉዳይ የሚከታተለው ቅዱስ ማህበር ያወጣው ስለ የካህናት ህንጸት ጉዳይ የሚዳስስ በክህነታዊ ህንጸት ማዕከላዊ መሰረተ ነገሩ በአጽንኦት ለይቶ የሚተነትን ሰነድ የቅዱሱ ማህበር ህየንተ ብፁዕ ካርዲናል ቤንያሚኖ ስቴላ በላቲን ስርዓት እንደ አውሮፓውያን አቆጣጠር ታህሳስ 8 ቀን 2016 ዓመተ ምህረት በንግሰ በዓለ ጽንሰታ ለማርያም ይፋ አድርገዋል። ብፁዕ ካርዲናል ስቴላ ሰነዱን በማስደገፍ ለኦብዘርቫቶር ሮማኖ የተሰየመው የቅዱስ መንበረ ለታዋ ጋዜጣ ጋር እንደ አውሮፓውያን አቆጣጠር ታህሳስ 8 ቀን 2016 ዓመተ ምህረት ባካሄዱት ቃለ ምልልስ የሰነዱን ጽማሬ በጥልቀት ሲያብራሩ ሰነዱ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ስለ ካህናትና ክህነት ዙሪያ የሰጡት መዕዳን እስትንፋስ እያደረገ ነው። ሰብአዊና መንፈሳዊ ልኬት በማመዛዘን ያዋሃደ ከዚህ ጋር የማሰብና የመመራመር እርሱም የአምሮና የሐዋርያው ግብረኖሎ ህንጸቶችን በማካተት በደረጃና ግላዊ ጉዞ ላይ ያተኮረ ስነምርምር ያጠቃለለ ህንጸት የሚል ያንን ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የሚለያቸው መንፈሳዊነት፣ ነቢያዊነት የተካነ ትምህርታቸው መሰረት እያደረገ ሰነድ ነው። የካህናትን ክብካቤና ህንጸት ቤተክርስቲያናዊ ገጽታ እንዳለው የሚያብራራ ነው ብለዋል። በስነ ምርምር ፈተናዎችን በበቃት መወጣት ለብቻው በቂ አይደለም። ስለዚህ ምሉ ህንጸት ወሳኝ ነው። ብዙ ካርዲናል ስቴላ በማያያዝ በቤተክርስቲያን ህይወት ህዳሴ ከትውፊትና ባህል ፈጽሞ የተነጠለ አይደለም። ስለዚህ የቤተክርስቲያን ህዳሴ ትውፊትንና ባህልን ያሟላና በጥልቀት ትውፊቱና ባህሉን በማጣመር የሚያጤን ነው። በሰነዱ እንደ አውሮፓውያን አቆጣጠር በ1992 ዓመተ ምህረት ቅዱስ ዮሐንስ ጳውሎስ ዳግማዊ ፓስቶሪስ ዶቦ ቮቢስ እረኞች እሰጣቸዋለሁ በሚል ርዕስ የለገሱት ድኅረ ሲኖዶሳዊ ሐዋርያዊ መዕዳን የሚያመለክተው ምሉ ህንጸት የሚለውን መሠረታዊ ነጥብ ደግሞ የሚያስተጋባም ነው። አዲሱ አመክንዮ አንዳንድ ባለፈው ሂደት እየተፈጠረ የመጣውን ራስ ሰርነትን ወዲያ ለመሻገር የሚደግፍ ነው። ስለዚህ የተጋርጦ በሁሉም ገጽታና በጠቅላይ ጉዞ ላይ የጸና የመጨረሻ ሙሉ ግምገማ ለመስጠት የሚያስችል የሙሉ ህንጸት ጉዞ ማቅረብ ያለው አስፈላጊነት ያስገነዝባል። ባጭሩ የተገባ መልካም እረኛ ለመሆን የሚሰጠው የስነ ምርምር ህንጸት ፈተናዎችን በሚገባ በአጥጋቢነት ማለፍ ብቻ ሳይሆን ሰብአዊ፣ መንፈሳዊና ግብረኖላዊ ብስለት ጭምር ወሳኝነቱን አስረግጦ የሚያሳስብ ነው። ብፁዕነታቸው የሰነዱን ቁም ሐሳብ በሚገባ ለመረዳት ያስችላሉ የሚሏቸውን ሶስት ቁልፍ ቃላቶች በመጥቀስ በቅድሚያ ሰብአዊነት የሚለውን ቃል በደረጃም ተወዳጅነት፣ ሐቀኝነት፣ ቅንነት፣ ውስጥ ነጻነት፣ የተመዛዘነ፣ የተረጋጋና የጽና ስሜት፣ ሰላማዊ ግንኙነት ያላቸው ዓለምንም ግትርነት፣ አላስመሳይነትና ካለምንም ያቋራጭ ሽሽት ምርጫ ወንጌላውያን ምዕዳኖችን የሚኖሩ የሚል ሲሆን ሁለተኛው ደግሞ መንፈሳዊነት የተሰኘው ቃል ነው። ክህነት ሃይማኖታዊ ድርጅት ወይንም የተቀደሰ ነገር የሚያስተዳድር ሙያ ሳይሆን ከጌታ ጋር ፍቅር የያዘው ሐዋርያነትና ህይወቱ አገልግሎት ከእግዚአብሔር ጋር ባለው ጥልቅ ግንኙነት ላይ የተመሰረተ ነው የሚል መሆኑ አብራርተው ሶስተኛው ደግሞ አመዛዛኝነት የሚለውን ቃል መሆኑን ጠቅሰው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዚያ በ36ኛው የኢየሱሳውያን ማህበረ ጠቅላይ ጉባኤ ወቅት ለተጋባያኑ በሰጡት ምዕዳን በዘራ ክህነት ትምህርት ቤቶች ግትርነት ወይንም ገታራ ኮስታራነት የሚያንጽባርቁ ሁኔታዎችንና ኩነታዎችን ያለማመዛዘን ወይንም ያለማስተዋል አዝማሚያ የመኖሩ ሂደት ያለ ይመስላል። ስለዚህ አርቆ አሳቢ አስተዋይ አመዛዛኝና አስተዋይ ካህን ማነጽ ያስፈልጋል በማለት የሰጡት ምዕዳን የሰነዱ አንዱ ማዕከላዊ ነጥብ ነው ብለዋል።
አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የህዳር 30 2009 ዓመተ ምህረት የዜና እወጃችን ነው። ቅዱስ አባታችን ፍራንቼስኮ በትላንትናው ዕለት ማለትም በህዳር 29 2009 ዓመተ ምህረት እንደ አውሮፓውያን የሥርዓተ ሉጥርጊያ አቆጣጠር የተከበረውን ያላዳም ኃጢአት የተጸነሰች ማርያም ዓመታዊ ክብረ በዓልን ምክንያት በማድረግ በሮም ከተማ በሚገኘው በስፓኒሽ አደባባይ ጳጳሳት ላለፉት 50 ዓመታት ያህል ይህንን በዓል በመታሰቢያነት ለመዘከር ንግረት በማድረግ ያላዳም ኃጢአት የተጸነሰች እመቤታችን ድንግል ማርያምን ክብር ይሰጡ እንደነበረ የሚታወቅ ሲሆን ቅዱስነታቸው ይህንን ልማድና ወግ በጠበቀ መልኩ በትላንትና ዕለት በስፓኒሽ አደባባይ መገኘታቸውም ታውቋል። ቅዱስነታቸው ከሮም ከተማ ከንቲባ ጋር በመሆን ያላዳም ኃጢአት የተጸነሰች እመቤታችን ቅድስት ድንግል ማርያም ሐውልት ስር 5 ነጫጭ የጽጌረዳ አበባዎችን ማስቀመጣቸውና ጸሎት ማድረጋቸው ተያይዞ የተጠቀሰ ሲሆን ቅዱስነታቸው በዕለቱ ያደረጉት ጸሎት በጎዳና ላይ ለሚኖሩ ሕፃናትና በከፍተኛ የኑሮ ጫና ላይ ለሚገኙ ቤተሰቦች እንዲሁም በሥራ እጦት እየተቸገሩ ለሚገኙ ሰዎች ሁሉ ጸሎት ማድረጋቸውም ተገልጿል። ያንቺን ዐይነት ንጹሕ የሆነ ልብ እንዲኖረን በነጻነት መውደድ እንድንችል ጭምብላችንን አውልቀን ጥለን በትሕትናና በእውነት ያለምንም ማንገራገር ለሌሎች ሰዎች መልካም ነገርን መመኘት እንድንችል እርጅን ብለው መጸለያቸው የታወቀ ሲሆን ባንቺ ጥበቃ በመተማመን ራሳችንን ከተማችንንና ዓለማችንን ሙሉ በሙሉ ለማደስ እንድንችል አብቂን ብለው መጸለያቸውም ተገልጿል። ቅዱስነታቸው በመቀጠልም በቦታው የነበሩ ሰዎችን ሰላም ካሉ በኋላ የታመሙና አረጋውያን የሆኑ ሰዎችን ከባረኩ በኋላ ወደ ቫቲካን መመለሳቸውም ተገልጿል።
በቫቲካን የሳይንስ ጳጳሳዊ አካዳሚ ስደተኞች ወንድማሞቻችን ናቸው በሚል ርዕስ ቫቲካን ውስጥ የሁለት ቀናት ስብሰባ አዘጋጅተው የአውሮፓ ሀገራት ከንቲባዎች እያወያየ መሆኑ የቫቲካን የዜና ምንጭ አስታውቀዋል። የዜና ምንጩ እንዳመለከተው የአውሮፓ ሀገራት 80 ከንቲባዎች በዚሁ ቫቲካን ውስጥ እየተካሄደ ያለውን ስብሰባ ተሳታፊ ሆነዋል። በጦርነት ረሃብና ሰብአዊ መብቶች ጥሰት የተነሳ ከሶስተኛ ዓለም ሀገራት ወደ አውሮፓ የሚፈልሱ ስደተኞች ቁጥር በየጊዜው እየጨመረ ሲሆን በዚሁ በተያዝነው ወርሃ ታህሳስ 31 ቀን የሚጠቃለለው 2016 እንደ ጎርጎሪዮስ አቆጣጠር ብቻ 7,229 ስደተኞች ጣሊያን መግባታቸው የሀገሪቱ የሀገር ግዛት ሚኒስቴር የሰጠው መግለጫ አስታውቋል። ይሁንና ይህ ዛሬ በቫቲካን የተጀመረውና ነገ አምሻው የሚጠቃለለው ስብሰባ የስደተኞች አቀባበልና ምህደራት ትኩረት ሰጥቶ እንደሚወያይ የቫቲካን የዜና ምንጭ አስገንዝበዋል። ስደተኞችን ለመከላከል ግድግዳዎች ማነጽና አጥር በማጠር የስደተኞች ፍልሰት ሊገታ እንደማይችል መፍትሄው ዓለም አቀፍ ማህበራዊ ትብብር መሆኑ እና የአውሮፓ ከተሞች ከንቲባዎች የስደተኞች ፍልሰትና ሰብአዊ መብታቸው ትኩረት ሰጥተው እየተወያዩ ይገኛሉ በማለት ስብሰባው ከሚካሄድበት አዳራሽ የወጣ መግለጫ ዘግቧል። በአሁን ወቅት በዓለም ዙሪያ በተለያዩ እክሎች ቀያቸው ጥለው ወደ ስደት ያመሩ ስደተኞች ከ65 ሚሊዮን በላይ መሆናቸውና ከሁለተኛ ዓለም ጦርነት በኋላ ታይቶ የማይታወቅ ክስተት እንደሆነም ሲዘገብ ሰንብተዋል። በቫቲካን የሳይንስ ጳጳሳዊ አካዳሚ ስደተኞች ወንድማሞቻችን ናቸው በሚል ርዕስ ያዘጋጀው ስብሰባ እንደተጠናቀቀ ማለትም ነገ የዚሁ ስብሰባ ተሳታፊዎች ከርዕሰ ሊቃነ ጳጳሳት ፍራንሲስ ጋር እንደሚገናኙ የዜና ምንጩ አክሎ አመልክተዋል። ይህ በዚህ እንዳለ ሆኖ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ በፖላንድ የሀገሪቱ ረኪበ ጳጳሳት ረዳት ፕሬዚደንት ብፁዕ አቡነ ማረክ ጄድራጼቪስክን የክራኮቪያ ሜትሮፖሊታን እንዲሆኑ መሰየማቸው የክራኮቪያ ሀገረ ስብከት ሊቀ ጳጳሳት ብፁዕ ካርዲናል ሽታንስላው ዴቪትስ በዕድሜ ገደብ ምክንያት ከኃላፊነታቸው እንዲወርዱ ያቀረቡት ጥያቄ ተቀብለው ማጽደቃቸው በቅድስት መንበር የተሰጠ መግለጫ ያመለክታል።
ጳጳሳዊ የባህል ጉዳይ ተንከባካቢና የጳጳሳውያን መናብርተ ጥበብ አቀናጅ ምክር ቤት የሚያሰናዳው የመላ ጳጳሳዊ መናብርተ ጥበባት ተቋሞች የጋራው አውደ ጉባኤ ምክንያት የዘንድሮ 21ኛው አውደ ጥናት ብልጭታ ውበት ለከተሞቻችን የአዲስ ሰብአዊ ገጽታ በሚል ርዕስ ተመርቶ መካሄዱ የገለጹት የቫቲካን ሬዲዮ ለእግት ጋዜጠኛ ዴቦራ ዶኒኒ አያይዘው የቅድስት መንበሯና ጸሐፊ ብፁዕ ካርዲናል ፒየትሮ ፓሮሊን ለጉባኤው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ ያስተላለፉት መልእክት በማንበብና እሳቸው ባቀረቡት አስተምህሮ እንዲሁም የባህል ጉዳይ ተንከባካቢ ጳጳሳው ምክር ቤትና የጳጳሳውያን መናብርተ ጥበብ አቀናጅ ምክር ቤት ሊቀመንበር ብፁዕ ካርዲናል ጃንፍራንኮ ራባዚ ባስደመጡት ንግግር እንደ አውሮፓውያን አቆጣጠር ታህሳስ 6 ቀን 2016 ዓመተ ምህረት መካሄዱ አስታውቀዋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ ባስተላለፉት መልእክት ቁምስናዎች በተለይ ደግሞ በከተሞቻችንና በህልውና ጥጋጥግ ክልሎች የሚገኙት ቁምስናዎች ባላቸው ትህትና የተሞ ላው ተራ በሆነው ህላውያቸው አማካኝነት ለህብረተሰብ የሰናይና ጦም ውህደት እድገት የሚያረጋግጠው ከእግዚአብሔር ጋር ለመገናኘት የሚያነሳሳው የማስተናገድ ተግባር ውበት ማዕከል መሆን ይጠበቅባቸዋል። የሰዎች በተለይ ደግሞ የነዚያ ገዛ ራሳቸውን ለመከላከልም ሆነ ለማቀብ ለሚሳናቸው ሰብአዊ መብታቸውና ክብራቸው ለማጠየቅ ለሚሳናቸው ያንን በዓለማችን የሚታየውን አለማስተናገድ ሌላውን በማጥላላት እንዲታይ የሚያደርገው ስግብግብነት ብዙውን ጊዜ የሚታይባቸው ከተሞቻችን ጥበቃና እንክብካቤ መቀራረብና መስተንግዶ የሚከወንባቸው ስፍራ እንዲሆኑ የሚያነቃቃ ነው። ከያንያን ውበት ይንከባከባሉ፣ ውበት ደግሞ ለቁስሎቻችን ፈውስ ይሆናል። ከያንያን የጥበብ ሰዎች በተለይ ደግሞ አማንያን ከያንያን አብይ ኃላፊነት አለባቸው። በሚያቀርቡት ግብረ ክየና የውበት ልሳን በመሆን በዚያ ግድየለሽነት ክፋት የተሞላውን ስፍራ የተስፋ ብልጭታ እንዲያስተጋቡ በማለት የተማጠኑት ቅዱስ አባታችን በማስከተልም የስነ ምህንድስና የስነ ቅብስነ ንድፍ ብሎም ገጣሚዎች፣ ሙዚቀኞች፣ የስነ ሲኔማ ጠቢባን፣ ደራሲያን፣ የስነ ቀረጻ፣ የሐውልት ስራ ሙያተኞች በጠቅላላ ሁሉም የተለያዩ የስነ ክየና ሙያተኞች በዚህ ለታዊ ኑሮ ጨለማና ድንግዝግዝ አምባገነን በሆነበት ስፍራ ሁሉ ውበት በግንዲል ያድርጉ። ከሳቸው በፊት የነበሩት አርስተ ሊቃነ ጳጳሳት እንዳሉትም ክያንያን ለሰብአዊ ፍጡር የተስፋ ምስክሮች ይሆኑ ብለው በማስተጋባት ውበትን ተንከባከቡ። ውበት ደግሞ በዚያ በመኖርበት ዘመን የቆሰለውን የሰው ልጅ ልብ ይፈውሳል እንዳሉ የገለጡት ዶኒኒ አያይ ዘው እንድርፓናው ቆጣጥር በ1542 ዓመተ ምህረት የተመሰረተው ለላቆ ከያኔን የሚሰጠው ጥንታዊ ሽልማት ምክንያት እንድርፓናው ቆጣጥር በ2009 ዓመተ ምህረት የሽልማቱ ስነ ስርዓት በተካሄደበት ወቅት ቅዱስነታቸው ሊቅ ርእሰ ሊቃነ ጳጳሳት ቤኔዲክት 16ኛ ተካሂዶ ለነበረው አውደ ጉባኤ ባስደመጡት ንግግር ከያኒ ማህበራዊ ህይወት ባለበት ስፍራ ሁሉ ማህበራዊው ሰብአዊ እንዲሆን ያድርጉ ያሉትን ሐሳብ በጠቅሰው ሰብአዊ በማድረጉ ሂደት ከፍ የሚያደርግ ያ የከተሞቻችንና የህልውናችን ጥጋጥግ ክልል ሰብአዊ ብቃት ያለው እንዲሆን የሚያደርግ ሰብአዊ ውበት ከከተሞቻችን ቆዋሜ በፊት እንዲቀድም የሚያደርግ ነው። ደራሲው ኢታሎ ካልቪኖ እንደሚለውም ከተሞቻችን ህልም፣ ምኞትና ፍርሃት ይወልዳቸዋል። ይህንን መሰረት በማድረግም ቅዱስነታቸው ከተሞቻችን ያየን እንደሆን ፍርሃት የወለዳቸው ናቸው የሚመስሉት። ለያይ ግንብ መገንባት ለያይ አጥር ከፍ የሚደረግባቸው ሆኗል። መልካሙን ህልማችንን በተለይ ደግሞ የወጣቱን ህልም በመካድ ስልት የሚገነቡ ሆኗል። ይሴባ በተሰኘው አዋዲ መልእክታቸው ዘንድ ውበት ግብረ ህንጸትና ተፈጥሮን ለመንከባከብ አብይ ግምት የሚሰጥ እንጂ ውበት ብቻ የሚለው ውበትን ከጥልቅ ትርጉሙ በመነጠል ሐሰተኛ ውበት ማስፋፋት ከጥቅሙ ጉዳቱ ያመዘነ ይሆናል። ሙሉ ሰብአዊና የተፈጥሮ ሙሉነት ግምት የማይሰጥ ውበት ውበትን ላልተገባ አጠቃቀም እንዲውል ያደርጋል እንዳሉ ገልጠዋል። ለዘንድሮው ሽልማት ብቁ ተብለው የተመረጡት ከያንያን በስነ ሙዚቃና ስነ ድርሰት በጦም ውህደት ሙዚቃዊ ቅኝት የበለጠ ስራ ላበረከቱት ዶክተር ኪያራ በርቶሊዮን በስነ ግጥም ምርምር በተለይ ደግሞ ወቅታዊው ስነ ግጥም ዙሪያ ድንቅ የምርምር ስራ ላበረከቱት ለገጣሚ የስነ ግጥም ሊቅ ዶክተር ክላውዲዮ ካምፎሊዮኒና ለአባ ዳቪድ ማሪያ ቶሮልዶን በቦሎኛ ለሚገኘው ለቅዱስ ጴጥሮስ ባዚሊካ መዘምራን መምህር ሚኬሌ ቫኔሊን፣ ፀሐይ ለተሰየመው የሙዚቃ ባንድ መስራች ደራሲና ሙዚቀኛ ፍራንቼስኮ ሎሬንቲን መሆናቸው ዶኒኒ ገልጠው ቅዱስ አባታችን ያስተላለፉት መልእክት ሁሉንም ከያንያን ለዚያች የእግዚአብሔር ውበት እውነተኛ ብልጭታ ሁለንተና ውበት ለሆነችው ቅድስት ድንግል ማርያም ጥበቃ አወክፋለሁ በሚል ጸሎት ማጠቃለላቸው አስታውቀዋል።
ክቡራትና ክቡራን አድማጮቻችን በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት የቤተሰብና ምእመናን ክፍል ኃላፊ ከአቶ አቤል ሙሴ ያካሄድነው ቃለ ምልልስ የመጨረሻውን ለመከታተል ትችላላችሁ። በዚሁ አጋጣሚ አቶ አቤል ሙሴን እናመሰግናለን።
በአጠቃላይ በዚች ዓለም አሁን ሲታይ ስንመለከተው ምንድን ነው? የቤተሰብና የምእመናን ግብረ ገብነት ወይም ሞራል የሚሉት ነገር አለና በተለይ ካቶሊካውያን ቤተሰቦችና ምእመናን ምን ይመስላል ግብረ ገብነቱ በተመለከተ?
በዚህ አንጻር ግብረ ገብን በተመለከተ የተለያዩ ችግሮችን ማንሳት ይቻላል። ቤተሰብን የሚያስቸግሩ ወይም ደግሞ እንቅፋት ሊሆኑ የሚችሉ ብዙ ነገሮች ሊኖሩ ይችላሉ። የሞራል ሁኔታ ስናነሳ በጣም አሳሳቢ ደረጃ እየደረሰ እንደሆነ እንገነዘባለን። ቤተሰብ በአሁኑ ሰዓት ብዙ ችግሮች፣ ተግዳሮቶች ፊት ለፊት አሉ፣ አብሮም እየኖረ ነው እና ቤተሰብን የሚያፈናቅሉ፣ የሚጎዱ፣ ህይወቱን የሚፈታተኑ ብዙ ነገሮች አሉ። ስለዚህ በአደጋ ውስጥ ተከቦ ያለ ሆኖ ነው የሚሰማንና የሞራል ሁኔታ በጣም አሳሳቢ ነው። ለዚህም ብዙ መስራት እንዳለበት ነውና ግብረገብ እየጎደለ ይሄደ ነው። ቀጥታውኑ አለ በአሁኑ ሰዓት ብለን በእኛ ቤተክርስቲያን ውስጥ ያለው ነገር ስናነሳ ምናልባት ጥሩ ይታ ጥሩ ነገር ልናነሳ እንችላለን፣ ግን ከሌላው ህብረተሰብ የተለየ ሆነን አናየውም። ስለዚህ ችግሮች አሉ። ግብረገብ ግን እየጎደለ እንዳለ በአጠቃላይ ይዘታው የምታይና ጉል ሆኖ ይወጣል ነገር አለ። ግን ለዚህም ደግሞ መስራትና ቤተሰቦች ሞራላቸውን ግብረገባቸውን ተግላቸውን ጋብቻቸውን ጠብቀው መኖር እንዳለባቸው በየጊዜው ማሳሰብ ማስተማር አስፈላጊ ነውና የግብረገብ ሁኔታ አስቸጋሪ ነው። በባና መስት መካከለ ያለው ታማኝነት እየጎደለ ነው። እንደውም ደግሞ በተለያየ መልኩ ስናይ ቤተሰቦች በዚህ ውስጥ ብዙ እንቅፋቶችን ያሰለፉ ይገኛሉና የግብረገብ ሁኔታ በጣም አሳሳቢ ደረጃ እየደረሰ ነው ማለት እወዳለሁ።
በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት የቤተሰብና ምዕመናን ክፍል ኃላፊ አቶ አቤል ሙሴ እጅግ አመሰግኖታሉ።
እርሶም መጥተው እዚህ ቢሮዬ ድረስ ይህንን ቃለ መጠይቅ ስለጠየቁኝ በጣም አመሰግኖታለሁ፣ አከብሮታለሁ።
ጦርነትና በአየር ንብረት ለውጥ ሰቢያ በዓለም ዙሪያ 750 ሚሊዮን ሕዝብ ንጹሕ የሚጠጣ ውሃ እንደማያገኝና ሁኔታው እየባሰ እንጂ እየተሻሻለ አለመሆኑ ኦክስፋም የተባለ ግብረ ሰናይ ድርጅት የሰጠው ይፋ መግለጫ አመልክቷል። ከስምንት ሰዎች አንድ ሰው የሚጠጣ ንጹሕ ውሃ እንደማያገኝ፣ 2 ሚሊያርድ ተኩል የዓለም ሕዝብ የመጸዳጃ አገልግሎት እንደሌላቸው የኦክስፋም መግለጫ አስገንዝበዋል። ኦክስፋም በሥርዓተ ላቲን ልደተ እግዚእነ መድኃኒነ ኢየሱስ ክርስቶስ መሠረት በማድረግ ውሃ ለግስና ሕይወት አድን የሚል መሪ ቃል ሰይሞ ዘመቻ እያካሄደ መሆኑም አስታውቀዋል። የኦክስፋም የሰብአዊ ቀውስ ፖሊሲ አማካሪ ፓውሎ ፔትሳቲ እንዳመለከቱት ባለፈው ወርሃ ኅዳር ኦክስፋም በሰሜናዊ ምስራቅ ሶሪያ አሌፖ ከተማ ላይ የከተማይቱ የውሃ ማከማቻ ጄኔሬተር በመጠገን ለ2 ሚሊዮን ሕዝብ ንጹሕ የሚጠጣ ውሃ ለማቅረብ ርብርብ አካሂደዋል። በመካከለኛው ምስራቅ በሶሪያና ኢራቅ ንጹሕ የሚጠጣ ውሃ ችግር እንዳለና የዚሁ ጠንቅ በሀገራቱ ላይ እየተካሄደ ያለውን ጦርነት ጠንቅ መሆኑ የኦክስፋም ሰብአዊ ቀውስ ፖሊሲ አማካሪው አክለዋል። በዚች ዓለም ትኩረት ያጡ በየመን፣ ደቡብ ሱዳን፣ በምዕራባዊ አፍሪቃ ሀገራት፣ በሰሜናዊ ናይጄሪያ፣ በጫድ፣ ኒጀርና ካሜሩን በሚካሄዱ ግጭቶች ሳቢያ የሚገኝ ሕዝብ በሚጠጣ ውሃ እጥረት እየተሰቃየ መሆኑ ጠቁመው የመን ውስጥ ብቻ 21 ሚሊዮን ሕዝብ አስቸኳይ የውሃና ምግብ እርዳታ እየተጠባበቀ እንደሚገኝ በተጨማሪ ገልጠዋል። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።